የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
እንደምን አመሻችሁ አድማጮቻችን። ከአሜሪካ ድምጽ ራዲዮ የጋቢና ቪኦኤ የቀጥታ ስርጭት ጀመረ። አብራችሁን ካመሻችሁ ከምትሰሟቸው ጉዳዮች መካከል
ዛሬ የተጀመረ ያስቆ በየአመቱ ያደገ መጥቶ በ63 ሚዘጋጅ ጉዞ ነው። ተቻለ መጠን በተለይም ደግሞ ተተኪው ትውልድ እነሱ በሄዱበትን መንገድ ፈለክ በመከተል ነበረ የድሉ ሚስጥር ቢለው አላቀናል አለድል መሆን አንችልም።
ያሬድ ሹመቴን የሰማ ነው። አመት ቆጥሮ የሚደረገውና 700 ኪሎ ሜትሮችን በእግር ማቆራረጥ የሚጠይቀው ጉዞ አድዋ አስተባባሪ ነው። የዚህን አመት የአብሮነት ጉዞ በተመለከተ ወደ ኋላ ያጫውተናል።
ከዚህ በፊት በማንኛውም ኢንተርኔት ማግኘት የማንችላቸው የጽሁፎች በዚህ ማዕከል ማግኘት ችለናል። በተጨማሪም ደግሞ የተለያዩ ስልጠናዎች አዲስ አበባ የሚሰጡ ልክ ኮርነር ከተከፈተ በኋላ ግን እዚህም አክሰስ ማድረግ የቻልንባቸው መንገዶች አሉ።
የመቀሌ ዩኒቨርሲቲ ተማሪ የሆነውን ሳሙኤል ገብረ ማርያምን ነው ደግሞ አሁን የሰማ ነው። መቀሌ ላይ አሜሪካን ኮርነር የሚባል ስፍራ አለ። ስለ ስፍራው ርባና ከተናገረው የተቀነጨበ ነው። ቆየት ብለን ሙሉ ጉዳዩን በተመሳሳይ እንሰማለን። የሙዚቃ ግብዣና ተጨማሪ ጉዳዮችም አሉን። በመስተንግዶ ሀብታሙ ስዩም አብሬያችሁ አመሻለሁ። ከሁሉም በፊት ግን አጫጭር የዓለም ዜናዎችን በመቀጠል እናሰማችኋለን። ኤደን ገረሙ።
በኢትዮጵያ የሚኖር ማንኛውም ግለሰብ እና ቡድን በሀገሪቱ ሕግና በፈረመቻቸው ዓለም አቀፍ ሕግጋት ጭምር እንዲገዛ ማድረጊያው ጊዜ ዛሬ ነው ሲል የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ አሳሰበ። ፓርቲው በአማራ ክልል መንግስት በኩል የተላኩ ወጣቶች እና የአብን አባላት አንድ ላይ በመቀናጀት በጎንደር ከተማ ስብሰባ እንዳናካሄድ እክል ፈጥረውብናል ሲል ዛሬ ረፋድ ላይ በሰጠው ጋዜጣዊ መግለጫ ከሷል። ኢዜማ ባወጣው መግለጫ መሰረት ግርግር ፈጥረው የራሳቸውን ፍላጎት በኃይል ለመጫን የሚፍጨረጨሩ ቡድኖችና ግለሰቦች በመኖራቸው ሁሉም የድርሻውን ማድረግ ግዴታው ቢሆንም ጥፋተኞችን ለፍትህ በማቅረቡ ረገድ ግን መንግስት ትልቁን ድርሻ ይወስዳል ብሏል። የፓርቲው ሊቀመንበር አቶ የሽዋስ አሰፋ
መንግስት ጸጥታ የማስከበር አቅም አንሶታል ወይ ችሎታ የለውም ወይም ኢንፍራስትራክቸሩ የለውም አይደለም፣ ከፍተኛ የሆነ ቸልተኝነት ይታያል። ትናንት ተናግረናል፣ ከትናንት ወዲያ ተናግረናል። ያጠፉ ሰዎች ሻሸመኔ ላይ፣ ባህር ዳር ላይ በመሳሰሉት ቦታ ቢቀጡ ኖሮ ዛሬ ይሄ አይቀጥልም ነበር። ይሄን ነገር ዛሬ በቃ ካላልነው እየሰፋ ይሄዳል። ይሄንን መቋቋም የሚችል ምንም አይነት አደረጃጀት፣ የመንግስትን መዋቅር መቋቋም የሚችል ሌላ አደረጃጀት የለም። አሁን ያለው ቸልተኝነትና ነገሮችን ዝም ብሎ ማለፍ ነው እና ይሄ መታረም አለበት የሚል ነው።
በተጨማሪም ፓርቲው በደንቢ ዶሎ የታገቱትን ተማሪዎች በማስለቀቁ ሂደት መንግስት ኃላፊነቱን እንዲወጣም ጠይቋል። ዘገባውን ያደረሰን መለስካቸው አመሃ ነው። ከ200 በላይ ሰራተኞች ያሉትና በአፋር ክልል የሚገኘው የከሰም ስኳር ፋብሪካ በሰራተኞች ስራ ማቆም አድማ ምክንያት ላለፉት 2 ቀናት ስራ አቁሟል። ቅሬታ ያደረባቸው ሰራተኞች ፋብሪካው ሲገነባ ቃል የተገቡ መሰረተ ልማቶች ይሟሉ፣ መዋቅራዊ ማሻሻያዎች ተግባራዊ ይሁኑ የሚሉ ጥያቄዎች አሏቸው። በዚህም የተነሳ ለስኳር ግብዓት የሚሆኑ የሸንኮራ አገዳ የሚያንቀሳቀሱ መኪኖችም እንዳይንቀሳቀሱ መንገድ ተዘግቶባቸዋል። ሰራተኞቹ ፋብሪካው ሲከፈት ተጠቃሚ ይሆናል የተባለው ማህበረሰብ ተጠቃሚ አልሆነም። ቃል በተገባልንም መሰረት የንጹህ መጠጥ ውሃ አቅርቦት፣ የሆስፒታልና የትምህርት ቤቶች ግንባታም አልተደረገም። ይባስ ብሎም ላለፉት 5 ዓመታት የሰሩ ሰራተኞች የ3 ወር ኮንትራት ብቻ እየተሰጣቸው ነው የሚሰሩት ሲሉ ከሰዋል። በሌላ በኩል የስኳር ኮርፖሬሽን ችግሩን ለመፍታት ጥረት ይደረጋል፣ ግን መብትን መጠየቅ ስራን በማስተጓገል መሆን አልነበረበትም ሲል ምላሽ ሰጥቷል። ዘገባውን ያደረሰን መስፍን አራጌ ነው። ቻይና በአሁን ሰዓት 10,000 የኮሮና ቫይረስ በሽተኞች እንዳሏት አረጋግጣለች። ቫይረሱ ቻይና የገባው ከጥቂት ወራት በፊት ሲሆን እስካሁን ባለው ጊዜ 213 ሰዎች መሞታቸው ታውቋል። የዓለም የጤና ድርጅት በዓለም ዙሪያ የተዛመተው ኮሮና ቫይረስ በዓለም አቀፍ ደረጃ አስቸኳይ የጤና ሁኔታ ነው፣ በመሆኑም ዓለም አቀፍ ምላሽ ያስፈልገዋል ሲል ጠቁሟል። የትራምፕ አስተዳደር አሜሪካውያን ወደ ቻይና እንዳይጓዙም አስጠንቅቋል። ብሪታንያ ውስጥ 1 ቤተሰብ አባላት የሆኑ 2 የኮሮና ቫይረስ በሽተኞች መገኘታቸውም ተረጋግጧል። 2ቱ በሽተኞች ከሀገሪቱ ብሔራዊ የጤና አገልግሎት ልዩ ሕክምና እየተደረገላቸው መሆኑንም ዋናው የብሪታንያ የሕክምና ኃላፊ ክሪስ ዊትኒ ተናግረዋል። በሌላ በኩል በተያያዥ ብሪታንያ ውስጥ በጥቂት የድምፅ አብላጫ ሀገሪቱ ከአውሮፓ ህብረት አባልነት እንድትወጣ ከተወሰነ ወደ 4 ዓመታት ተጠግቷል። ብሪታንያ ከህብረቱ እንድትፋታ ሲታገሉ የነበሩት ዜጎች የነጻነት ቀን ያሉት ዕለት እውን የሆነው ግን ገና ዛሬ ነው። ከፍተኛ ደስታ እንደተሰማቸውም ታውቋል። ራሳችንን የምናስተዳድር ነጻና መደበኛ ሀገር ወደ መሆን ተመልሰናል፣ ህዝበኝነት አሸንፈዋል ብሏል ሚጌል ፋራጅ። ፋራጅ ከ27 ዓመታት በላይ ለዚህ ጊዜ ብሪታንያ ከህብረቱ እንድትወጣም ሲታገሉ እንደነበረ ተዘግቧል። በአውሮፓ ህብረት አባል ሀገሮች የሚኖሩባት የብሪታንያ ዜጎች ዕለት ግን የሀዘን ዕለት ነው ተብሏል። አድማጮች፣ ለሰዓቱ ያስኩላቸው አጫጭር ዜናዎች እነዚህ ነበሩ። ከቀሪ ጋቢና ፕሮግራሞች ጋር አብራችሁ አምሹ።
ኤደን፣ እናመሰግናለን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ በፌስቡክ በበይነ መረብ ገጻችን እንዲሁም በመደበኞቹ የአሜሪካ ድምፅ ራዲዮ ሞገድ መገናኛዎች በመሰማት ላይ እንገኛለን። አብራችሁን ስለሆናችሁም እናመሰግናለን። አሁን ወደ ቀዳሚው ጉዳይ እንሻገር። በየዓመቱ የካቲት 23 ቀን የሚከበረውን የአድዋ ድል በዓል ለመዘከር የአድዋ ድል አድራጊ አባቶች ያለፉበትን መንገድ በማየትና ታሪክን በመዘከር የእግር ጉዞ የሚያደርጉት የጉዞ አድዋ ተጓዦች ለ7ኛ ጊዜ መንገድ ጀምረዋል። ኤደን ገረመው የመርሃ ግብሩን መስራችና አስተባባሪ ያሬድ ሹመቴን አግኝታ ተከታዩን አሰናድታለች።
ከዛሬ 124 ዓመታት በፊት ኢትዮጵያውያን አባቶችና እናቶች ወደ አድዋ በመትበብ በቅኝ ግዛት ሊያስገብራቸው የመጣውን የጣሊያን ጦር አድዋ ላይ ድል በመምታት ለኢትዮጵያውያንና በመላው ዓለም ለሚገኙ አፍሪካውያን እንዲሁም ጥቁር ሕዝቦች የተስፋና የኩራት ምንጭ የሆነ የአድዋን ድል አስመዝግበዋል። ይህ የድል በዓል መታሰቢያ ታዲያ በየዓመቱ የካቲት 23 ቀን በአገር አቀፍ ደረጃ ይከበራል። ይህን የድል ቀን ከዓመታዊ የእረፍት ቀን በዘለለ አገራዊ ክራት በመሆኑ ሊዘከርና ለታሪክም ሊታወስ ይገባዋል ያሉ ወጣቶች ዘንድሮ ለ7ኛ ጊዜ ጉዞ አድዋ የተሰኘ የእግር ጉዞ በመጓዝ ላይ ይገኛሉ። የዚህ ጉዞ መስራችና አስተባባሪ ይድነቃቸው ሽመቴ አዲስ አበባ ላይ ተጀምሮ በሶሎዳ ተራራ ላይ ስለሚፈጸመው ስለ ጉዞ አድዋ እንዲህ ይላል።
ጉዞ አድዋ የተጀመረ ጊዜ አንስቶ በየአመቱ እያደገ መጥቶ በ63 የሚዘጋጅ ጉዞ ነው። በተቻለ መጠን በተለይም ደግሞ ተተኪው ትውልድ እነሱ በሄዱበትን መንገድ ፈለክ በመከተል ምን ነበረ የድሉ ሚስጥር ቢለው አላቀናል። ያለ ድል መሆን አንችልም። አንዳንድ ጊዜ ድል ሲባል ድሉ ብቻ ሳይሆን ወደ ድሉም ለመሄድ የተከፈሉትን የተወጡትን ገደላ ገደል እና ከፈለውን ዋጋ በሙሉ በማሰብ ብዙ እውቀትና ብዙ ትምህርት ማግኘት ይቻላል። ድሮ ትብብር የታየበት አስገራሚ ቅድመ ዝግጅት የታየበት ስለሆነ አንዱ ከእውቀት ማሸጋገር አንጻር የሚቀርብን ሚስጥሩን አለማወቅ ይቀርብናል። ሌላው አሁን ላለንበት የሀገረ መንግስትን ምስረታ ጋር በተያያዙ በጣም መልስ መሆን የሚችለው የአድዋ ድል በዓል ነው። ወንድም ሴቱም የሄደበት ብለሽ የምታቆሚው ወይም ህጻናትም አዋቂዎችም የሄዱበት ብለሽ የምታቆሚው አይደለም። ስለዚህ ከአድዋ በላይ ለኢትዮጵያዊነት የሚያስተሳስር ምንም ገመድ ማግኘት አይቻልም። የሀገረ መንግስት ግንባታው የበለጠ አዎንታዊ መልክ እንዲይዝ ለማድረግ ትልቅ አስተዋጽኦ አለ።
ተጓዦች በሚያልፉባቸው ከተሞች በሙሉ ደማቅ አቀባበል እንደሚጠብቃቸው የሚናገረው ያሬድ ጉዞው አድካሚ አለመሆኑና እንዲያውም ታሪካዊ መዘክሮች የሚዘከሩበት፣ መጽሐፍቶች የሚነበቡበት የጉዞ ትምህርት ቤት መሆኑንም ያክላል።
ጅጋይን ሽባባውን እንደምትገልጸው አድዋ ዛሬ ናት ትላለች። እንግዲህ ስለ ትናንት ስናወራ ጉዞ አድዋ ዘንድሮ የጀመርነው ከጥር 9 ቀን አንስቶ ነው። 46 ቀናት ይፈጃል ጉዞ። በእነዚህ 46 ቀናቶች ውስጥ በርካታ መጽሐፎች ይዘን ነው የምንጓዘው። በቡድን ንባብና ገለጻ ማድረግ በካሪኩለም ተቀምጦ ትምህርት ተጓዦች የሚያገኙበት ስነስርዓት አለን። እውቀትን የአድዋ እውቀትን ተጓዦች ይዘው እንዲመለሱ የሚያደርግ ጉዞ ነው የምናደርገው። በጣም ታሪካዊ ቦታዎችን የሚያካትት ነው ይሄ ጉዞ። ከደሴ ከንጉስ ሚካኤል ሀገር አንስቶ የውጫሌ ውል የተፈረመበት ውጫሌ ስማ ንጉስ ቦታ፣ አላማጣ፣ ሀሸንጌ፣ አምባ አላጌ ወይም ባዕላጌ ባላ እንዳ ኢየሱስ መቀሌ፣ እነዚህ ከተማዎች በሙሉ የጉብኝትና ታሪካዊ ጉዞ አካል የሚሆኑት ማለት ነው። ከጀመረበት ቀን አንስቶ እስከ መጨረሻው ድረስ የለው የጉዞ መስመር አዳሮች የሚካሄዱት በሙሉ በተለይ ካለፉት 3 ዓመታት ወደዚህ ሁሉም ተጓዥ የሚያድረው ምርጫችን የሚሆነው የትምህርት ተቋማት ነው። ተማሪዎችን ማግኘት እንፈልጋለን፣ ማነሳሳት እንፈልጋለን። ስለዚህ የመማሪያ ጠረጴዛ ወንበሮችን አውጥተን መተኛ ከረጢታችን ውስጥ ስሊፒንግ ባግ ውስጥ ገብተን የምንተኛ አልፎ አልፎ ግን በጣም ቤተሰብ የሆኑን ሰፊ ሰው ማስተናገድ የሚችሉ ቤተሰቦች በተለይ በገጠሩ አካባቢ እያፈራን መጥተናል። ለምሳሌ ባለፉት 6 ዓመታት የምናርፍበት ቤተሰብ የሆኑን የገጠር ገበሬዎች አሉ። በጣም ደስተኛ ሆነው ሁልጊዜ ደግሰው በጋር የሚቀበሉን ማለት ነው። ይህም ቀላል ነገር አይደለም፣ ፍጡር የሚሰጥ ነገር ነው። በጣም አስደሳች ነው። ሁልጊዜም ዋክተን የምንመጣባቸው ነገሮች በብዛት በገጠሩ አካባቢ በተለይ የእንግዳ ተቀባይነት ባህል አሁንም ድረስ እንደውም እየገነነ መምጣቱ በጣም ደስ
በዘንድሮ የእግር ጉዞ ከ63 ተጓዦች መካከል 9 ሴቶች ናቸው። ከነሱም መካከል 2 የማዋራት እድል ገጥሞኝ ነበረ። ጉዞውን ለምን መጓዝ እንደፈለጉና በጉዞ ላይ ምን እንዳገኙ ጠይቂያቸው እንደሚከተለው መልሰውልኛል።
ትዕግስት ግርማ ይባላል። የመጣሁት ከአዲስ አበባ ነው። ጉዞ የሄድኩበት ምክንያት ኢትዮጵያ እየሄደችበት ያለው መንገድ ደስ ስለማይል፣ አንድ የሚያደርገን ደግሞ አንድ የጋራ ታሪክ አለን። ሰላም ለኢትዮጵያ እንዲመጣልን ፍቅርን ለመስበክ ነው ጉዞ አድዋ እንዲሄድ የገፋፋኝ ውስጤ ስሜ ማለት ነው። ያው ጉዞ ይከብዳል ትንሽ፣ ግን ደስ ይላል። በሞራል ነው። ማንም ሰው ወደኋላ የሚቀር የለም። አባባ ወተን ወደ ገጠራማው ክፍል ስንገባ የሰው ያለው የድጋፍ ስሜት፣ በርቱ አይዟችሁ፣ በየመንገዱ ነው የሚመርቁን በዛ ላይ እና ደስ ይላል። ያ
እኔ የመጣሁት ከድሬዳዋ ነው። ሙሉ ስሜ በጊዮርጊስ በላይ ይባላል። እኔ ያነሳሳኝ በዚህ አድዋ ጉዞ ላይ ሁላችንም ፍቅርን ሰላምን እየሰበከ ስሬን ስን ነው ደስ ያለኝ ነገር ደግሞ ክላክስ የሚያደርጉልን በርቱ የሚሉን እናም በጣም ነው ደስ የሚለው።
ያሬድ ይህንን ጉዞ ለመካፈል ከ18 ዓመት በላይ መሆንና በሙሉ ጤና ላይ መገኘት ብቻ የሚያስፈልግ መሆኑን ጠቅሶ ሙሉ ለሙሉ ወጪው እየተሸፈነ ያለውም የጉዞ ደጋፊዎች በሆኑ ለጋሾች መሆኑን አጫውቶኛል። ሲያጠቃልልም እያንዳንዱ ቀን የአድዋ ድል ውጤት በመሆኑ ቀድሞ እንኳን አደረሳችሁ የሚል መልእክት ማስተላለፍ እንደሚፈልግ ተናግሯል። ለአሜሪካ ድምጽ ሬዲዮ ኤደን ገረመው፣ ዋሽንግተን ዲሲ።
በማዳመጥ ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ ራዲዮ ነው ወደ እናንተ እየደረሰ ያለው። አሁን ደግሞ በመቀጠል ወደ ሰሜን ኢትዮጵያዊቷ መቀለ ከተማ እናምራለን። ዘጋቢያችን ሙልጌታ ጽባ ወጣቶችን ከመረጃና ቴክኖሎጂ ጋር እያቀራረበ ስለሚገኘው መቀለ አሜሪካን ኮርነር የሚባል ስፍራ ይነግረናል።
በመቀለ ዩኒቨርሲቲ አድ ሐቂ ግቢ በተሰራው በዚህ ማዕከል ሲጠቀም ያገኘሁት ሳሙኤል ገብረ ማርያም በዩኒቨርሲቲው የሁለተኛ ዲግሪ ተማሪ ነው። ማዕከሉ በመከፈቱ በቀላሉ ለትምህርቱ አጋዥ የሆኑ መጽሐፍት ለማግኘት እንዳገዘው ገልጿል።
መቀለ አሜሪካ ኮርነር በመከፈቱ እዚህ በጣም ብዙ የምናገኘው ጥቅሞች አሉ። እንደ ተማሪ በኩል ብናየው ኢ-ላይብሬሪ የሚባል የላይብሬሪ ልክ እንደ ላፕቶፕ ተጠቅመ ዳታቤዝ አሜሪካ ያለው ዲፍረንት አርቲክሎች፣ ጽሁፎች፣ ሜጋዚን ዳውንሎድ ማድረግ የምንችልባቸው መንገዶች አሉና ይህኛው በጣም ትልቅ ነው። ከዚህ በፊት በማንኛውም ኢንተርኔት ማግኘት የማንችላቸው የጽሁፎች በዚህ ማዕከል ማግኘት ችለናል። በተጨማሪም ደግሞ የተለያዩ ስልጠናዎች አዲስ አበባ የሚሰጡ ልክ ኮርነሩ ከተከፈተ በኋላ ግን እዚህም አክሰስ ማድረግ የቻልንባቸው መንገዶች አሉና በጣም ለተማሪም በመቀል የሚኖር ወጣትም ልክ እንደ አዲሽናል አሴት በመሆኑ በጣም ደስ የሚል ማዕከል ነውና በጣም ደስ ብሎናል።
ዳንኤል ሙዘመል የተባለ የ9ኛ ክፍል ተማሪ በበኩሉ ማዕከል ዩኒቨርሲቲው ግቢ ውጭ ላሉ የማህበረሰብ ክፍል እንዲጠቀሙ ክፍት በመሆኑ ደስተኛ ነኝ ብሏል። በአሜሪካን ኮርነር በአካባቢው ሊያገኛቸው የማይችል የሳይንስ መሳሪያዎችና መጽሐፍቶችም አግኝቻለሁ ሲል ገልጿል።
እንደኛ ያሉ ተማሪዎች ብዙ ኢንተረስት ያላቸው ተማሪዎች አሉ። በሳይንስ ፌር ላይ በጣም ማት ተማሪዎች አውቃለሁ እና እነሱ እዚህ ዴሞንስትሬት እንዲሰሩ በጣም ትልቅ ቦታ ስለተከፈተላቸው ደስ ብሎኛል። ጠቅማል እዚህ መተን ብዙ ነገር እንጠቀማል። ስኮላርሽፕ ለመሞከር ከፈለክ ደግሞ 5 ቴፖች አሉ። እነሱ ምናምን ትሬኒንግ ይሰጣል እዚህ። ከዛ ሌላ ደግሞ ስለ አስትሮኖመር ስለስነ ከዋክብት የተለያዩ ትምህርቶች ይሰጣሉ።
ይህ ማዕከል ባለፈው ሳምንት የአሜሪካ ውጭ ጉዳይ ሚኒስትር የአፍሪካ ጉዳዮች ረዳት አምባሳደር ቲቦር ናጅ እና በኢትዮጵያ የአሜሪካ አምባሳደር ማይክ ሬይነር በተገኙበት ነው የተመረቀው። የመቀለ አሜሪካን ኮርነር አስተባባሪ አቶ ሽሻ አቋር ማዕከሉ በዋናነት ወጣቶችን የሚያገለግል ነው ብለዋል።
ማህበረሰቡ ከሳይንስና ቴክኖሎጂ እስከ ኢንግሊሽ ላንጉጅ ማለትም በሳይንስ፣ በቴክኖሎጂ፣ በኢንተርፕረነርሽፕ፣ በሊደርሽፕ እና የመሳሰሉት ሶፍት ስኪሎች እንዲሁም በተጨማሪ በእንግሊሽ የቋንቋ ክህሎታቸውን ማሳደግ የሚችሉ ማንኛውም የማህበረሰብ አካል የሚጠቀምበት የማህበረሰብ ስፔስ ነው።
ተማሪዎች በፈጠራ ስራዎች ትኩረት እንዲያደርጉ በቴክኖሎጂም እውቀታቸው እንዲያሳድጉ የሚረዳ ነው ብለዋል አቶ ሽሻይ።
አዲስ ሲሆኑ የሳይንስና ቴክኖሎጂ ውጤቶችን የታጠቀ ወይም ደግሞ የያዘ ማዕከል ነው። ስለዚህ ምን አለው ካል የተለያዩ ነገሮች አሉ። ከመጻፍ እንጀምር እንችላለን። አዳዲስ መጻፎች አሉ። አዳዲስ ልጆችን ወይም ደግሞ ተጠቃሚውን ሊጠቅም የሚችሉ የቪዲዮና የጌሞች ሲዲ እንዲሁም መጻፎችም አሉት። እነዚህ የኢ-ላይብረሪ አክሰስ አለ። ኢ-ላይብረሪ አክሰስ ማለት ይሄ በጣም በዋናነት በዚህ በጥናትና ምርምር ላይ የሚሳተፉ ወይም ደግሞ እዛ ላይ የሚሰሩት ሊጠቅም የሚችል ከመቶዎች በላይ የአሜሪካ ዩኒቨርሲቲዎች ላይብራሪያቸውን አክሰስ ማድረግ የሚችሉበት የኢ-ላይብራሪ ፕሪቪሌጆች አሉን። ይሄ ቨርቹዋል ሪያሊቲስ የምንለው አለ። 7D ቨርቹዋል ሪያሊቲስ አለን። 3D ፕሪንቲንግ አለ። ይሄ በጣም ትልቅ ማለት ጠቃሚ የሚባል ፕሪንተር ነው። ሰዎች ብዙ ጊዜ ወረቀት ላይ ፕሪንት የሚደረግ ነገር ነው የምናውቀው። ይሄኛውን ግን ሶሊድ የሆነ ወይም ደግሞ አንድ ነገር ጉዝ ነገር ስታዘው ዲዛይን አድርገህ ራሱ ጉዝ ነገሩን ፕሪንት አድርጎ የሚሰጠን በጣም ትልቅ አጋዥ ተብሎ የሚታሰብ ማቴሪያል ነው። ስለዚህ እነዚህ በጤናውም ዙሪያ በአርክቴክቸሩም ዙሪያ በተለያዩ ዘርፎችን ማንም ሰው ሊያግዝ የሚበት የሚችል በጣም ትልቅ ጠቃሚ ተብሎ የሚታሰብ ማቴሪያል ነው።
ተመሳሳይ ማዕከል በአዲስ አበባ፣ ድሬዳዋ፣ ባህር ዳርና ጅማ ከተሞች እንዳሉ የተናገሩት አቶ ሽሻይ መልካም ተሞክሮ ካላቸው የአሜሪካ ኮርነር ማዕከላት ልምድ ቀስመን ነው የከፈት ነው ሲሉ ተናግሯል። ከተከፈተ አንድ ሳምንት የሆነውን የመቀለ አሜሪካን ኮርነር ከሰኞ እስከ አርብ ሙሉ ቀን፣ ቅዳሜ ደግሞ ግማሽ ቀን ይሰራል ብለዋል።
ከዩኒቨርሲቲ ዋና ተግባራቶች አንዱ የማህበረሰብ አገልግሎት መስጠት እስከሆነ ድረስ ይህኛው ለማህበረሰቡ ክፍት ሆኖ ዩኒቨርሲቲው ማህበረሰቡ ላይ ሊጫወት የሚገባው የማህበረሰብ አገልግሎት ሊያግዝ በሚችል መልኩ መሆን አለበት ብሎ ታስቦ ለማህበረሰቡ ክፍት የሆነ ከኤምባሲው ጋር በመስማማት ህብረተሰቡን አቅም የሚገነባበት ክህሎቱ የሚያዳብርበት የህዝብ ማዕከል ነው።
የመቀለ አሜሪካን ኮርነር በዩኒቨርሲቲው የሳይንስ ሙዚየም ውስጥ የሚገኝ በመሆኑ ወጣቶች አንድ ላይ ተጠቃሚ እንዲሆኑ የሚያደርግ ነው በማለትም ገልጸዋል። ለአሜሪካ ድምጽ ሙልጌታ ጽብሃ መቀለ።
ጋቢና ቪኦኤ ከአሜሪካ ድምፅ ራዲዮ መደመጡን ይቀጥላል። አሁን የሙዚቃ አፍታ ይኖረናል። ሚካኤል በላይነህ ሁሉም ጥሩ ይሆናል።
አፈን ተፍዘናል ሁሉም ጥሩ ይሆናል።
Hold on, 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 h
ጋቢና ቪኦኤ በፌስቡክ እንዲሁም ደግሞ በአሜሪካ ድምፅ ራዲዮ በይነ መረብ ላይ እየተሰማ ይገኛል። አብራችሁን ስለሆናችሁ እናመሰግናለን። ቀደም ብለን የሰማነው የሚካኤል በላይነህን አብረን ተጉዘናል ሁሉም መልካም ይሆናል የሚለውን ሙዚቃ ነው። አብራችሁን ስለሆናችሁ በድጋሚ እናመሰግናለን። አብራችሁንም እስከ ፕሮግራሙ መጠናቀቂያ ድረስ አብራችሁን ቆዩ። አሁን ደግሞ አንድ አጭር ቴክኖሎጂ ነክ ዜና ጀባ እንላችኋለን። በዩናይትድ ስቴትስ የኢትዮጵያ ኤምባሲ ዘመን ያፈራቸው የቴክኖሎጂ ውጤቶችን መጠቀም በመጀመሬ ለደንበኞች የሚሰጣቸውን አገልግሎቶች ማዘመን ችያለሁ፣ አገልግሎቴን የሚፈልጉ ሰዎችንም ከእንግልት እየታደግኩ ነው ብሏል። በዩናይትድ ስቴትስ የኢትዮጵያ አምባሳደር ፍጹም አረጋ የኤምባሲያቸውን የመንፈቅ ዓመት እንቅስቃሴ ባወሱበት መድረክ ላይ በበይነ መረብ ላይ ማመልከቻ የይለፍ ወረቀት ወይንም ቪዛ መስጠት በጀመርን ጥቂት ጊዜ ውስጥ መልካም ምላሽ አግኝተናል ብለዋል።
ኦንላይን ቪዛ አገልግሎት ከተጀመረ ወዲህ ቪዛው በአካል የሚመጣበት ሁኔታ እንግልትም እንዳይኖር ስለምንፈልግ በቀላሉ ማግኘት ስለሚችሉ በሱ የበለጠ እንዲጠቀሙ እያበረታታ ነው። በዚህ አጋጣሚ የኦንላይን ቪዛ በሀገራችን ከተጀመረ አንድ ዓመቱ ነው። በ2019 ሙሉ ዓመት ውስጥ ጠቅላላ ወደ 600 ሺህ የሚሆን ጎብኚ ነው የነበረው ኢትዮጵያ ውስጥ ከሁሉም ሀገሮች። ከነዛ ውስጥ 169,000 የሚሆነው ኦንላይን ቪዛ ያገኛል። በአሁኑ ሰዓት ደግሞ የኦንላይን ቪዛ በ24 ሰዓት አገልግሎት እንዲኖረው ተደርጓል።
እስካሁን ድረስ በበይነ መረብ ላይ ይለፍ ወረቀት ወይንም ቪዛ እንዲሰጣቸው ካመለከቱት ውስጥ 95% የሚሆኑት ማመልከቻው ጸድቆላቸዋል፣ የይለፍ ወረቀቶቻቸውን በሶስት ሰዓታት ውስጥም አግኝተዋል ሲሉም አክለዋል አምባሳደሩ። ከዚህ በኋላ ተመሳሳይ አገልግሎት የሚሹ ቢኖሩ ይህን አማራጭ በመጠቀም ከልፋት እንዲድኑ መክረዋል። አምባሳደሩ በስልክ ላይ በሚጫን መተግበሪያ አማካኝነት ውክልናን የመሰሉ አገልግሎቶችን ኤምባሲያቸው መስጠት መጀመሩም አሰራርን እንዳቀላጠፈ ተናግረዋል። እስካሁን በአጠቃላይ የ4800 የውክልና ማመልከቻዎችን እንደተቀበሉ ተናግረዋል። በመተግበሪያው በኩል የተጠየቁት ማመልከቻዎችን እጣ በተመለከተም ይህንን ብለዋል።
1715 ወይም ደግሞ ከ40% በላይ የሚሆነው በኦንላይን የተሰጠ የሰነድ ማረጋገጥ ተግባር ነው። ይሄ የሰነድ ማረጋገጥ ተግባር ከተጀመረ በጣም አጭር ጊዜው ነው። በአጠቃላይ ከተጀመረ 10 ወር ይሆነዋል። በዚህ 10 ወር ጊዜ ውስጥ ወደ 3000 የሚደርሱ አገልግሎቶችን ሰጥተዋል። በዚህ 6 ወር 1715 አገልግሎት ሲሰጥ 0 ኤረር ነው። ምንም አይነት የአይደንቲቲ ፍራውድ የሚባለው ነገር ያልነበረው ነው። ይህም የሆነበት ምክንያት ቴክኖሎጂው እንደዚህ አይነት ነገሮችን የመለየት አቅም ስላለው ነው። ስለዚህ ይህንን በቀጣይ አጠናክሮ የመሄድ ፍላጎት አለ።
አምባሳደር ፍጹም በዩናይትድ ስቴትስ ከሚገኘው የኢትዮጵያ ኤምባሲ በተጨማሪ አገልግሎቱን በሌሎች ኤምባሲዎችም ለማስፋት ፍላጎት መኖሩን አውስተዋል። ኤምባሲው ከሚጠቀምበት ኢፒኦኤ የተሰኘ መተግበሪያ የተሻለ አለኝ የሚል ወገን ካለ አብሮ ለመስራት በራቸው ክፍት መሆኑንም አክለው ተናግረዋል። ጋቢና ቪኦኤ መደመጡን ይቀጥላል። አሁን ደግሞ ወደ ሱዳን እናቅና እስቲ። ባለፈው ታህሳስ ወር መጀመሪያ በሱዳን ፖሊስ በቁጥጥር ስር የዋሉ ኢትዮጵያንና ትውልደ ኢትዮጵያን አለመለቀቃቸውን በሱዳን የሚኖሩ ዜጎች ተናግረዋል። ኢትዮጵያኑ በቁጥጥር ስር የዋሉት የሀገሩ ፖሊስ በሕገ ወጥ በሀገሩ ይኖሩ ነበር ባላቸው የውጭ ሀገር ዜጎች ላይ እርምጃ በወሰደበት ወቅት እንደነበር ይታወሳል። ገልሞ ዳዊት ቀጣዩን ዘገባ አልኳል።
ታህሳስ 1 2012 ዓ.ም በካርቱም በሱዳን ፖሊስ በቁጥጥር ያዋሉ ኢትዮጵያውያን እስካሁን ከእስር አለመለቀቃቸው ታውቋል። በከተማዋ የሚኖሩ ኢትዮጵያውያን ለአሜሪካ ድምፅ እንደተናገሩት ኢትዮጵያውያኖቹ በሱዳን የኢትዮጵያ ባለሙሉ ስልጣን አምባሳደር ሽፈራው ጃርሰው ከጠቅላይ ሚኒስትር አብደላ አምዶ ጋር ተገናኝተው ከመከሩ በኋላ ይፈታሉ ቢባልም እስካሁን እንዳልተለቀቁ ተናግረዋል። ከድር አብዱራህማን ከ8 ዓመት በላይ በሱዳን ኖረዋል። ባለፈው ታህሳስ ያጎቱ ልጅ የሆነው ካሌድ ሀሰን ከሚሰራበት ቦታ በፖሊሶች ተይዞ መታሰሩን ከዚያም ፍርድ ቤት ቀርቦ የ4 ወር እስራት ወይንም የ100,000 የሱዳን ፓውንድ ቅጣት እንደተላለፈበት ይናገራል።
እዛ ስቲ በቃ እዚህ ባየ ውልፋታላ ማኛ ተቀለበህን ቀምኑ ብዙ አኩም አርገኒ በቃ ነመሲ ነጀቺሱ ጆሎጂ ከነሲ ነጀቺሱ በቃ ባዩ ሚኒ ባዩ ሚኒ ማየ
ከድር ወንድሙ እንዲፈታለት በሱዳን የሚገኘውን የኢትዮጵያ ኤምባሲን በአካል እጅ ጠይቅ ያለው ነገር ግን ምንም እርዳታ ሊያደርጉልኝ አልቻሉም ሲልም ይናገራል። በካርቱም የሚኖሩ ትውልድ ኢትዮጵያውያን ስደተኞች ባለፈው ወር በኢትዮጵያ ዜጎች ላይ እስር ሲበረታ በሱዳን የኢትዮጵያ አምባሳደር ከሀገሩ ጠቅላይ ሚኒስትር አብዱላህ አምዶግ ጋር ተገናኝተው ከመከሩ በኋላ እስሩ ጋብ ማለቱን ገልጸው ነገር ግን ለትውልድ ኢትዮጵያውያን ስደተኞች ሲሰጥ የቆየው የመኖሪያ መታወቂያ ፍቃድ አሰጣጥ ግን መቋረጡን ተናግረዋል። አምባሳደር ሽፈራው ጃርሶ በሱዳን የኢትዮጵያ ባለሙሉ ስልጣን አምባሳደር ናቸው።
አንደኛ ፍርድ ቤት አንድ ከፈረደ በኋላ በሀገሩ ህግ መሰረት ሰበዝ የሚችለው ፕሬዚዳንቱ ብቻ ነው ወይንም በይግባኝ ነው። ፕሬዚዳንቱ እና ጠቅላይ ሚኒስትሩ አመልክተን ለሚመለከተው አቅጣጫ ሰጥቶ ዝርዝራቸው ቀርቦላቸው እንዲለቀቁ የሚል በቃል ሰምተናል። ስለዚህ እሁድና ሰኞ ላይ ፋይናላይዝ እናደርጋለን የሚል ነገር አግኝተናል። አሁን እየጠበቅን ነው ያለ ነው።
አምባሳደር ሽፈራው ኢትዮጵያውያን በኤምባሲው ላይ የሚያቀርቡትን ሰሞታን አጣጥለዋል። ከመቶ በላይ ከታሰሩት ኢትዮጵያውያን ያላቸው ገንዘብ ከፍለው መለቀቃቸውንም አክለው ገልጸዋል። ሌላው ኢትዮጵያን ያነሱት ችግር የመኖሪያ ፈቃድ ወረቀት መከልከል ነው። ሱዳን ከኢትዮጵያ ጋር ባላት መልካም ጉርብትና ለኢትዮጵያውያን ልዩ መኖሪያ ፍቃድ የሚሰጥ ስትሆን በቅርቡ ግን ወረቀቱን ለማግኘት የተመዘገቡ ኢትዮጵያውያን መታወቂያው እንዳልተሰጣቸው ይናገራሉ። ለዚህስ ምን ምላሽ አለ ለሚለው አምባሳደር ሽፈራ
የሚያገኘው ያገኛል አንዳንድ አካባቢ ስኬድ የት ነገር እንዳለ ታች ያለው ሰራተኛ የኮራፕሽን ነገሮች አሉ። እነዚያ ነገር ቢደረጉ ለመንግስት ጋር እንነጋገራለን። አንዳንዴ ደረሰኝም አይሰጧቸውም። እንዲህ የሚቀበልም አካል አለ። ይሄ ማንኛውም ሀገር ላይ ያለ የመልካም አስተዳደር ችግር ነው። እዛ ምልክቶች አሉ። አጠቃላይ ጥናቱ ደብዳቤ ጽፈን አሁን የተስማማ ነው። ከዚህ የተለያየ ሚኒስቴር መስሪያ ቤት ነው የሚመለከተው። ማህበራዊ ጉዳይኛ ሀገር የሚባለው እዚህ ሌበር የሚባለው ንግድ ሚኒስቴር ይመለከታል። ኢንቴሪየር ሚኒስቴር የሚባል ይመለከታል። እኛ ሀገር ደግሞ የሰላም ሚኒስቴር የሚለውን ነው። እነኚህ አንድ ጋር ተቀናጅተው ኢሚግሬሽን ይመለከታል። ተቀናጅተው አትሊስት ወደፊት ሱዳን ውስጥ ያሉት ምክንያቱም ሱዳን ውስጥ ያለ ቀላል አይደለም። በቁጥርም ሱዳን ዝም ብላ ሰው ማንም ሀገር በዚህ በነፃ የሚያስገባ ሀገር የትም ሀገር ያለም አይመስለኝም። ሱዳን ለየት ይላል እስካሁን ሲያደርግ የነበረው። አሁን በዛው ደረጃ እያደረግ እያሻሻልና እንዴት እንፈታለን የሚለውን እንደ በሱዳን ተጨባጭ ሁኔታ ምክንያቱም ሱዳንና ኢትዮጵያ ሌበር እንትኑን በጣም ይፈልጉታል። እያንዳንዱ ቤት፣ እያንዳንዱ ፋብሪካ፣ በእያንዳንዱ ቦታ ማአት ኢትዮጵያን ታገኛለን። ይህን ርፊት አጠቃላይ መስመር ለማስያዝ ጥናት አድርጎ ሁለቱ ሀገሮች ተስማምቶ መሄድ ስላለበት ያንን ጥናት እያደረግን ነው። በእኛ በኩል እንደ ኤምባሲ ጥናቱን አድርገን ለዋና መስሪያ ቤት አጥቀናል። በቅርብ መጥተው ሁለቱ ሀገር እንደሚነጋገሩ በሚኒስትሮች ደረጃ እየጠበቅን ያለ ነው።
አምባሳደር ሽፈራው ባለፈው ታህሳስ 1 ከተያዙ ከመቶ በላይ ኢትዮጵያውያን ከሰባ በላይ የሚሆኑት አሁንም በካርቱም ኦምዱርማን እስር ቤት እንዳሉም አረጋግጠዋል። ለአሜሪካ ድምፅ ገልሞ ዳዊት ከናይሮቢ።
የዛሬው የጋቢና ቪኦኤ ጉዟችን በዚህ ተጠናቋል። አድማጮች እስካሁን ድረስ አብራችሁን ስለነበራችሁ በጣም እናመሰግናለን። የዛሬ የቴክኒክ መሐንዲሳችን ዳም ብራውን ነበር። ሀብታሙ ስዩም ሳስተናግዳችሁ አምሽቻለሁ። መልካም ምሽት ይሁንላችሁ። ደህና እደሩ። Yes, I'm all who lay Wagen la wagen Ooh Fikruna Kalibu Yeah, yeah, Hagari
ቱን ራዶኒ ቪኦኤ ሰገንታ ፋኖ ረሞቴ